ሰላም ጤና ስጥልኝ የተከበራችሁ አድማጮቻችን ከአሜሪካ ድምጽ ዋሽንግተን ዲሲ የሁድ ምሽት ሰኔ 19 2014 ዓ.ም መሰናዶ ጀመረ። ኤደን ገረመው ተከታዩን 30 ደቂቃዎች መሰናዶውን እየመራው አብራችሁ ቆያለሁ። ኤልያስ አስማረም የድምጽ ቅንብሩን ይከውንልናል። አብራችሁን ተመሹ ዘንድ በአክብሮት እንጋብዛለን። ዛሬም በሳምንት ውስጥ ከተደመጡ ጥንቅሮቻችን መካከል ተደግሞ ቢሰሙ መልካም ናቸው ያላቸውን መራርጠን ይዘንላችኋል። መጀመሪያ ያደረግነው ዘገባችን ታዲያ ሞግዚት ከተሰኘ ተቋም ጋር ያገናኘናል። ኢትዮጵያ ውስጥ ህጻናትን የመንከባከብ አገልግሎትን ለማዘመን ያለመ ተቋም ስራ ከጀመረ መንፈቅ አልፎታል። መጠሪያ ስሙ ሞግዚት ሲሆን በቴክኖሎጂ ድልድይነት ወላጆችና የሞግዚትነት አገልግሎት የሚሰጡ ባለሙያዎችን እያገናኘ ነው። ሀብታም ስዩም በዚህ ሳምንት ከተቋሙ መስራችና ኃላፊ ጋር አጭር ቆይታ አድርጓል።
ሳምራዊ ታረቀኝ ይባላለሁ። የሞግዚት ኢንሆም ኬር መስራችና ስራ አስኪያጅ ነኝ።
በጣም አመሰግናለሁ ሳምራዊት። ይሄ ሞግዚት የተሰኘውን አገልግሎት ለመጀመር ምክንያት የሆኗችሁ ጉዳዮች ምንድን ናቸው የሚለውን በአጭር ውስጥ ንገሪን።
የሁለተኛ ዲግሪ ወደ ኢንዲያ ለመስራት ሄጄ ነበር ነው። በጣም ያስደሰተኝ ነገር ነበረ ይሄ ዲጂታል ቴክኖሎጂ የሰዎችን ስፔሻሊ ሰርቪስ ፕሮቫይድ በሚያደርጉ ሴክተሮች ላይ እንዴት የሰዎችን ህይወት እንዳቀለለ መመልከት ችዬ ነበር ነው። በጣም የሞግዚቶችን ማግኘት ደግሞ የብዙ ሰራተኛ እናቶች፣ ወላጆች ከፍተኛ የሆነ ችግር ነው። ሴኪሪቲ፣ ትረስት፣ ኮንቪኒንት በተባሉት ነገሮች ነው። ቴክኖሎጂን እዚህ ነገር ውስጥ ብናስገባው የሰዎችን ህይወት ሊያቀል ይችላል። እናቶችም ሰራተኛ ወላጆችም በቀላሉ ሞግዚቶችን ሊያገኙ ይችላሉ በሚል ነው። ስለዚህ ቴክኖሎጂና ፕሮፌሽናሊዝምም አንድ ላይ አድርጎ ለመስራት የተነሳሳ ነው ማለት ነው።
ሞግዚት ፈላጊዎችና ሞግዚቶችን እንዴት ነው የምታገናኙት? ለምሳሌ እኔ ሞግዚት ብፈልግ በምን ሁኔታ ነው ወደ እናንተ የምቀርበው መገናኘት የምችለው?
አሁን ላይ ላውንች ያደረግነው ሞግዚት ዶትኮም ዌብ አፕሊኬሽን አለ። ስለዚህ ደንበኞች ሞግዚት ዶትኮም ላይ በመግባት የሚፈልጉትን ሞግዚቶች ቡክ ማድረግ ይችላሉ። ስለዚህ እኛ ፕሮፋይላቸውን አዘጋጅተን ቪቲንግ ፕሮሰሳቸውን ጨርሰው ባክግራውንዳቸው ቼክ ተደርጎ ያለ ጨረስናቸውን ሞግዚቶች እዛ ላይ ፕሮፋይላቸውን እናስቀምጣለን። ስለዚህ ወላጆች በእድሜያቸው የሚችሉት ቋንቋ በኤክስፔሪንሳቸው እንደገና ደግሞ በሚያሳድጉት ማሳደግ በሚችሉበት የእድሜ ክልል መሰረት ፕሮፋይላቸውን በማንበብ ቡክ ያደርጋሉ። ስለዚህ እኛ ደግሞ ያንን ቡኪንግ አይተን እንደውልላቸዋለን። ከእኛ ጋር መጥተው ከሞግዚቶቹ ጋር ኢንተርቪው አድርጓቸዋል፣ የስራውን ይፈጽማሉ፣ ስራውን መጀመር ይችላል። ይሄ በኦንላይኑን ፕላትፎርም ተጠቅሞ የሚመጡ ወላጆችን የምናገለግልበት መንገድ ነው። ሁለተኛው ግን ስልካችንን በመጠቀም አንዳንዶቹ ቦታቸውንና የሚፈልጉትን የአገልግሎት አይነት ምን አይነት ናን እንደሚፈልጉ ይነግሯል። በዛ መሰረት እኛ ሰርች አድርገን ለእነሱ ፕሮቫይድ እናደርጋለን። ስለዚህ ኦንላይን ፕላትፎርሙ እንደገና ደግሞ በኮል ሴንተሩ በኩል በሁለቱም ነው እያገኙኛሉ።
ያልተለመደ አገልግሎት ነው። ለማስለመድ የገጠማችሁ ፈተና አለ ወይ? ሰዎችን አሳምኑ እንዲህ ቴክኖሎጂ በድልድይነት ሚናውን እየተወጣ እናንተም የምትፈልጉትም ሌሎችም የሚፈልጉትን ማግኘት ይችላሉ የሚለውን ለማሳመን ምን ያክል ፈታኝ ነበረ? በአጠቃላይ በስራ ውስጥ የገጠሟችሁ ፈተናዎች ምንድን ናቸው? በምንስ መንገድ አለፋችኋቸው?
ኦኬ፣ በጣም ጥሩ ጥያቄ ነው። ሰው መጀመሪያ ላይ ልክ ላውንች እንዳደረግን የሶሻል ሚዲያ ፕላትፎርሞችን ተጠቅመን ነበረ ማስተዋወቅ የጀመርነው እና ዳሽቦርዳችን ቡኪንጎችን ቶሎ አግኝተን ነበረ። በእርግጥ ግን ስንደውልላቸው ኮንፈርም ለማድረግ እርግጠኛ እንደዚህ አይነት ነገር ቅድም እንዳልከው የተለመደ ስላልሆነ ስንደውልላቸው ነው ሪል መሆኑን ለማወቅ ነበረ ቡክ ያደረግነው የሚሉ በጣም ብዙ ስልኮችን ነበረ ስናገኝ የነበረው ደንበኞችም ማለት ነው። እና በመጀመሪያዎቹ ላይ ትንሽ ቻሌንጅ ነበረው። ሪል ነው ወይ ይሄ የኛ ሀገር ነው ወይ የሚሰራው የሚሉትን ነገሮች ለማድረግ ማለት ነው። ግን ኢትዮጵያ ውስጥ በጣም ትልቁ ነገር የወርድ ኦፍ ማውዝ የሚባለው ነገር በጣም ይሰራ ነበር እና ኮፋውንደሮችም እንደገና አብረውን የሚያውቁትም ሰዎች እንደገና በሶሻል ሚዲያ በጣም ተከታታይ የሆኑ ማስታወቂያዎችንም እንደገና ደግሞ በወርድ ኦፍ ማውዝ በደንብ እየተናገርን ነበር እና አንድ ሁለት ሶስት እያለ ሲቀጥል ብዙ ሰዎች እየሰሙ መደወልና አገልግሎቱን መጠቀም ጀመሩ። አሁን በደንብ ተለምዷል ብለን እናስባለን። ግን በደንብ ደግሞ ማስታወቂያዎችን እየሰራን ማስተዋወቅና ድርጅታችንን አትሊስት አዲስ አበባ ለሚገኙ ደንበኞች እንዲያውቁት ማድረግ እንፈልጋለን። ሁለተኛ ሌላኛው ደግሞ ቻሌንጅ የነበረብን እኛ የቴክኖሎጂ ካምፓኒ ነው። ናኒዎችን ትሬን አናደርግም አክቹዋሊ። ስለዚህ አቬሌብል ናኒዎች ይኖራሉ ብለን ነበረ የተነሳ ነው። በምንፈልገው ልክና በምንፈልገው የትሬኒንግ አይነት ሞግዚቶችን አለማግኘት ቻሌንጅ ሆኖብን ነበረ። ስለዚህ እንድንሄድ የወሰድነው እርምጃ ቴክኒክና ሙያ ኮሌጆች ጋር አንድ ላይ በመስራት ይህንን ችግር ለመቅረፍ ችለናል። አሁን ከረንትሊ ከሶስት የቴክኒክና ሙያ ማሰልጠኛ ኮሌጆች ጋር አብረን እንሰራለን። ስለዚህ እነሱ ትሬኒንጋቸውን ጨርሰው ሲኦሲያቸውን ተፈትነው የጠናቀቁ ተማሪዎቻችን ወደ እኛ ይልካሉ። እኛ ደግሞ በሞግዚት ስታንዳርድ መሰረት ኢንተርቪዎችን አድርገን እናስገባለን ማለት ነው። አሁንም የተለያዩ ቴክኒክና ሙያ ተቋማት ጋር ለመንሳት እየተንቀሳቀስን ነው። ምክንያቱም በአዲስ አበባ ሎኬሽን ቤዝድ ስለሆነ ተቋማችን በአዲስ አበባ ባሉ ብዙ ቦታዎች ያሉ ሞግዚቶችን ኢንክሉድ ማድረግ ስለምንፈልግ ማለት ነው።
ምን ያክል ሞግዚቶች እና እንዲሁም ደግሞ ሞግዚት ፈላጊዎችን አገናኝታችኋል? የክፍያ መጠን ውስጥ እንዴት ነው የሚሰላው?
እንግዲህ ላውንች ከተደረገ 6 ወር ሆኖታል። ለአንድ አመት በላይ ለሚሆኑ ጊዜዎች እየተዘጋጀንበት ነበረ የቆየ ነው። በዚህ በ6 ወር ውስጥ ከ150 በላይ ሞግዚቶች አሉን። አሁን ደግሞ ከ2-3 ሳምንት በፊት የጀመርነው የኩክ ኤንድ ክሊነር ሰርቪስ አለ። እነሱ ደግሞ 30 የሚሆኑ ልጆች ፕላትፎርሞቻችን ላይ አሉ። ለዚህ ወደ 70 የሚሆኑ ሁለቱን ኩክም ሞግዚቶችን ኢንክሉድ አድርጌ ነው የምነግረው፣ ወደ 70 የሚሆኑ ልጆችን ስራ ማስቀጠር ችለናል ማለት ነው። ይሄ በጣም ደስ የሚለን ነገር ነው። ምክንያቱም በ6 ወር ውስጥ ለ70 የሚሆኑ እናቶች፣ ወጣቶች የስራ እድል መፍጠር ቀላል ነገር አይደለም። ከዚህም በላይ ደግሞ ልጆችን እንደምንቀጥል፣ ለብዙ ልጆች የስራ እድል እንደምንፈጥር፣ ወላጆችን ደግሞ እንደምናሳርፍ እናምናለን። ሁለተኛው ጥያቄ ደግሞ የደሞዝ ሬንጃቸው የሚሆነው በልጆቹ ኤክስፔሪንስ፣ የስራ ልምዳቸው፣ በወሰዱት የትሬኒንግ መጠን፣ ባላቸው የቋንቋ ችሎታ ይወሰናል ማለት ነው። ስለዚህ ሌላ መጨመር የምፈልገው ነገር አንዳንድ ወላጆች ለሰዓታት ብቻ ሞግዚቶችን ሊፈልጉ ይችላሉ ወይ ለሆኑ ኢቨንቶች ብቻ ሊፈልጉ ይችላሉ። ስለዚህ ከሊቪንግ ኢን ፓርት ታይም ናኖች በተጨማሪ ኦን ዲማንድ የሚባል ሰርቪስ አለና ወላጆች በፈለጉት ሰዓት እና ቀናቶች መርጠው ሞግዚቶችን ማምጣት ይችላል። ሳለሪውን እንደ ሰርቪስ ታይፑ ይለያያል ማለት ነው።
በመጪ ዓመታት ልትሰሯቸው የምትፈልጓቸው ጉዳዮች ምንድን ነው? ግባችሁ ምንድን ነው የሚለውን ጠቅላላ አድርገሽ ንገሪን።
እንግዲህ ቅድም ለመግለጽ እንደሞከርኩት የሰለጠኑ እና ብቁ የሆኑ ሞግዚቶችን ማቅረብ ዋነኛ ተግባራችን ነው። ስለዚህ ከፕሌስመንት ከመሆን በተጨማሪ የትሬኒንግ ተቋሞችን መገንባት እንፈልጋለን። ምክንያቱም ልጆች ላይ ነው እየሰራን ያለ ነው እኛ። ስለዚህ ልጆች ደግሞ የሚያዩት ብዙም ሰዓታቸውን የሚያሳልፉት ደግሞ ከእነዚህ ሞግዚቶቻቸው ጋር ነው። ስለዚህ እኛ ባወጣናቸው መንገዶች የትሬኒንግ ተቋሞችን መገንባት እንፈልጋለን። በሁለት ነገር ምክንያት አንደኛ ብዙ ተማሪዎችን ለማግኘት፣ ብዙ ወላጆችን ለማገልገል፣ ለብዙ ሰዎችም የስራ እድል ለመፍጠር ይጠቅመናል። ሁለተኛ ደግሞ ስነ ምግባራቸው፣ በስራ ባህሪያቸው፣ በዲስፕሊናቸው የታወቁ ሞግዚቶችን ማብቃትና መሰልጠን ስለምንፈልግ ነው። ስለዚህ አሁን እየሰራንበት ያለነው ነገር ይሄ ነው። ሁለተኛው ነገር ደግሞ ከአዲስ አበባ በተጨማሪ አገልግሎታችንን ማስፋት እንፈልጋለን። በክልል ከተሞች ሙሉ በሙሉ ደግሞ ፔፐርለስ የሆነ ሲስተም መገንባት ነው የምንፈልገው።
እጅግ በጣም አመሰግናለሁ ሳምራዊ፣ ሞግዚት ስለተሰኘው ሞግዚት ፈላጊዎችና ሞግዚትነት አገልግሎት ውስጥ የተሰማሩ ሰዎችን የሚያገናኘውን የቴክኖሎጂ ተቋም አስመልክተሽ ላካፈልሽን መረጃ በእጅጉ አመስጋኞች ነን። መልካም እድል ይግጠማችሁ።
እኔም በጣም እጅግ አድርጌ አመሰግናለሁ። አገልግሎታችንን መጠቀም ለሚፈልግ ማንኛውም ሰው ሞግዚት ዶትኮም ብሎ ዌብሳይታችንን ጆይን ማድረግ ይችላል። አመሰግናለሁ ስለጋበዛችሁን።
በማዳመጥ ላይ የምትገኙት ከአሜሪካ ድምጽ ዋሽንግተን ዲሲ የሚተላለፍላችሁ የጋቢና ቪኦኤ መሰናዶ ነው። በመቀጠል ደግሞ አንድ ወጣት ኤርትራዊ ስደተኛ እናስተዋውቃችኋለን። ይሄ ወጣት ነዋሪነቱን በአዲስ አበባ ያደረገ ሲሆን የሚተዳደረውም በኤሌክትሮኒክስ ጥገና ነው። ከገብረ ሚካኤል ገብረ መድህን ጋር ቆይታ አድርጓል። ቀጥሎ ይቀርባል።
እኔ ባቦ ነው አባሪ ይባላል። በኢትዮጵያን አቋጠር 2010 ነው አዲስ አበባ የገባው። ልክ አዲስ አበባ ሲገባ በሩትኛ ወር ነው ኤሌክትሮኒክስ ጥገና ስራ የጀመርኩት ማለት ነው። ስፔሻል ቲቪ የሚባል ስራ ቲቪ ቴሌቪዥን እየሰራሁ ነው ያለሁት። ስራው በጣም ቆንጆ ነው። በጣም ብዙ ስራ ነው ያለ። ለመስራት ብቻ አንተ ፍላጎት ይኖር ተጋት ይኖር እንጂ ስራ ቆንጆ ነው።
ወደዚህ ስራ ለመግባት ምን አነሳሳ? ባህበለም
ወጭ ማለት በጣም ስለከበረኝ እኔ ሁለት ወር ከተቀመጥ በጣም ከበረኝና ምን ማድረግ አለብኝ ምን ስራ መስራት አለብኝ ቤት ያስብ ድንገት አንድ ጓደኛ አብረን ኮሌጅ የተማረ ጓደኛ አገኘሁት። ፍሪጅ ጥገና ነው የሚሰራው። ከዛ እኔ ፍሪጅ ነው የምሰራው ሲሰራ ተቆጥረን ነው የምሰራው ግን ምንም ትርፍ የለም። እኔ የሚያስበው የራሴ ስራ መስራት ነው የሚፈልገውና ትንሽ የሚያገኝ ሰው ካገኘው ሰራለሁ አለኝ። ዛን ጊዜ እኔ ደግሞ ለመስራት በጣም ፍላጎት ስለነበረኝ እኔ ደግሞ ቲቪ መስራት እችላለሁ ኤሌክትሮኒክስ ተምሬ ለመጣሁትና አብረን ብንሰራ ምን አልኩት እሺ አለኝ። ከዛ በማክስቱ ስራ ቤት ፍለጋ ጀመረ ማለት ነው። ቁጭ ከማለት መስራት ይችላል ለማለት ነው የጀመርኩት። እኔ መጀመሪያ ስጀምር ምንም እንኳን መናገር ማለት መስማቱን በጣም ይከብደኝ ነበር አማርኛው። ግን ይሄ ጓደኛ ግን እዚህ አዲስ አበባ የተወለደች ልጅ ነበረ ከሱ ጋር በወረቀት የጻፍኩ ነው የጀመርኩት ማለት ነው። እና ስትንኛ ስራ ደግሞ ከቋንቋ በላይ ማለት ነው በእጅ የምትናገረው ነገር ስለሆነ እኔ በመናገር ብዙ አልተቸገርኩም። ብቻ እኔ ፍላጎቴ መስራት ብቻ ስለነበረ የሚገጥመኝ ችግር ብዙ ነበረ ግን ትኩረት አልነበረን እዛ ችግር ማለት ነው።
ስራው ቶሎ ተዋወቀልህ? ቶሎ ደንበኛ ፈራህ? እንዴት ነበረ እስኪ ግለጽልኝ።
ደንበኛ ለመያዝ በጣም መጀመሪያ ከአንተ የሚጠበቀው ታማኝና ጥሩ ስራ መስራት ነው። እና ይሄው ለማድረግ ደግሞ እኔ እዛ ቤት የተከራዩት እዛ ያደርኩ ነው። ሌሊት 5 ሰዓት 6 ሰዓት እየሰራሁ ነው እንትኑ እያደረኩት ማለት ነው። እና ደንበኛ ለመያዝ ብዙ አልተቸገርኩም። በቶሎ ነው የለመደልኝ።
ለውጡን እንዴት ታየዋለህ?
የራስህን ስራ መስራት ያለ ጉልበት ያለ ሞራል ያለ ግብር በጣም ትጠቀማለህ። እኔ እዛ የራሴ ስለሆነ ነው ሌሊት እስከ 5 ሰዓት 6 ሰዓት እየሰራሁት። ተቆጥሬ ብሰራ እንደዛ አይነት ስራ መስራት አልችልም። በሰዓት ገብተህ ብሰራ በሰዓት ነው የምትወጣው። እና የራስህ ስለሆነ ያለ ጉልበት በጣም ትጠቀማለህ፣ ኃይል ትጠቀማለህ። እና የራስህን ስራ በጣም ጥሩ ነው ብዬ ነው የሚያስበው። ያገኘው ብር እቃ ትገዛለህ፣ አፕዴት ታደርጋለህ፣ ሁሉ ወደዛ ነው የምታደርገው። የምታጠፋው አይደለም፣ ኢንቨስት ታደርገዋለህ፣ እየጨመርክ ነው። አሁን ለምሳሌ አንድ እቃ ያስፈልግሃል፣ ያገኘው ብር እዛ እቃ ገዝተህ አፕዴት እያደረክ ነው የምትሄደው ማለት ነው።
አሁን ስራችሁ እያደገ ሄዷል? ምን ደረጃ ላይ ደርሷል? ከየት ተነስቶ የት ደረሰ? አሁን
እያደገ ነው የሚሄደው፣ ከቀን በቀን በጣም እየጨመረ ነው የሄደው። እኛ መጀመሪያ ስንጀምር የሁለት ወር መክፈል እንኳን ብር አልነበረንም። በጣም ጥሩ ሰዎች ናቸው እኛ ግቢ ያሉ። መጀመሪያ ብር ጎለን የሁለት ወር መክፈል ስላልቻል ጎለን ነበረና ብር እሷ ልጅቷ ጨምራ ነው የከፈለችልን። በአሁን ጊዜ ግን የራሴ መኪና ይዤ በመኪና ትርፍ ጊዜ ደግሞ ሌላ ተጨማሪ ስራ የሰራው ነው ያለሁት ማለት ነው። ሰርግ ትሰራለህ፣ ኮንትራት ወደ ኤርፖርት መሄዱ፣ ኮንትራት ወደ ሰርግ መሄዱ ተጨማሪ ስራ እየሰራ ነው ያለው። ከሰው የምንጠብቀው የለም፣ እግዚአብሔር ይመስገን። ተጨማሪ ትልቅ ደረጃ ለመድረስ ኢንቨስት ለማድረግ አሁን ለምሳሌ ቲቪው ወደ ቦንዱኝ ማሽን የሚባል ስራ ትልቅ ስራ እንደ ፋብሪካ አይነት መስራት እንደዛ ካልሀሰብን እንጂ ለራሳችን አሁን ጊዜ ራስን ችለን በጣም ጥሩ ደረጃ ነው ያለን።
ምን የምታስተላልፈው መልእክት አለ ለሌሎች እንደዚህ በተለይ ችግር ላይ ላሉ ወጣቶች?
እኔ በጣም ማምከር የሚፈልገው ቁጭ ከማለት ትንሽ ነገር መስራት ይልጣልኝ ነው የሚለው። በጣም አንድ ጊዜ አንድ ከቤት ከወጣ ደግሞ ብዙ እድሎች አሉ። እኔ መጀመሪያ ስንጀምር በረኝ ከሰው ጋር ግንኙነት አሁን ጊዜ በጣም ጥሩ ነው። ብዙ ትላልቅ ሰዎች ትገናኛለህ። በሰው ከተገናኘ ደግሞ በሰው ደግሞ ሌላ ተጨማሪ ስራ ታገኛለህ። ብዙ ኦፖርቹኒቲ አለው ብዬ ነው የሚያስበው። እና ቁጭ ማለት መጠበቅ የለባቸውም። ያላችሁ ብር ኢንቨስት በማድረግ ይሁን ትምህርት በመማር ራሳችሁ ከፍ ማድረግ አለባችሁ። የሚያስብ የምመክራቸው ማለት ነው።
ኢትዮጵያን ቡናን ለዓለም አቀፍ ገበያ ከሚያቀርቡ ትላልቅ ቡና አምራች ተቋማት መካከል ጌሻ ቪሌጅ አንዱ ነው። በደቡብ ክልል የሚገኘው ጌሻ መንደር በመሄድ በአካባቢው የቡና ማምረቻ ከከፈተች እንዲሁም በማህበረሰቡ ላይ ሰናይ የሆነ ተጽዕኖ እያሳደረች ካለችው ሬቸል ሳሙኤል ጋር ቆይታ አድርጌ ያሰናዳሁት ዘገባ ቀጥሎ ይቀርባል። ከአዲስ አበባ ከ660 ኪሎ ሜትር በላይ ርቀት በደቡብ ክልል ውስጥ የሚገኘው ጌሻ መንደር ከ10 አመት በፊት በፎቶግራፈር ራሄል ሳሙኤልና በባለቤቷ አማካኝነት ነው የተጀመረው። የኢትዮጵያ ቡናን ባለም አቀፍ ደረጃ ለጨረታ የሚያቀርበው ይኸው ጌሻ ቪሌጅ የተሰኘው የቡና አምራችና ላኪ ተቋም እጅግ ከከተማ ርቆ በሚገኝና ለስራ ምቹ ባልሆነ ቦታ ላይ ተፈጥሮን አብሮ ለመጠበቅ በሚል አላማ የተመሰረተ ነው።
የጌሻ ቪሌጅ እንግዲህ ከአስናቀች ፊልም በኋላ ነው ወዲያው ወደ 10 አመት ሆኗል እና ወደ የኛ ጌሻ ኢምፓክት ጌሻ ቢባል ቦታ ነው መንደሩ ቦታው እና እዛ ስንፈልግ ማለት ስንፈልግ ጊዜ ፈሽቶብን ከዛ እዛ አካባቢ ነው ሩቅና ከዚህ እኔ ምልሽ 600 ኪሎ ሜትር ነው የሚፈጀው። ሀይ አልቲቱድ ያለው ፎርስ ነው። ጫካውን ደግሞ ፕሪዘርቭ ማድረግ ስለፈለግን እኛ ጫካውን ግድ ሆነብን። እዛ ስንደውም መሬቱን ስንፈልግ ማረሰው ሰውየው መሬት ሲሰጠን እዛ አካባቢ ሚዛን ነበረ መሰለኝ፣ ቦጋ ሚዛን ነበር እና ሰውየ እናንተ አርቲስቶች ናችሁ፣ ሩቅ ይርቅባችኋል፣ መታገስ ያስፈልጋል፣ አስቀያሚ ነው መንገዱ፣ ግን ሁለት ኩሬዎች ሪቨሮች ተሻገራላችሁ አለ። እሱን አልፋችሁ ግን እዚህ ከደረሳችሁ በጣም ደስ የሚል ጫካ አለ። እሱ አሪፍ መሬት ነው፣ አካባቢ እየመነጠረ ነው ጫካውን አለ። እሱን እናንተ አርቲስቶች ስለሆናቸው አለ ሰውየው፣ ዛፍ የምትወዱ ይመስለኛል፣ ለእናንተ አመቺ ይመስለኛል፣ እናንተ ሌላው ቢዝነስ ፐርሶን ቢዝነሶች አትመስሉም፣ ለቢዝነስ ሰው የሚሰኘው እናንተ ለአርቲስት ምናች የሆነች ስለሆናችሁ እሱን የምታከብሩ ይመስለኛል። አረሰውም ይህን ብሎ ነው ሰውዬ የፈቀደልን።
የፎቶግራፍና የፊልም ጥበብ ባለሙያ የሆኑት ራሄልና ባለቤቷ ከጌሻ ቪሌጅ ምስረታ በፊት በአንድ ለየት ባለና ከኢትዮጵያ ቡና ጋር የተያያዘ ፕሮጀክት ላይ መሳተፋቸው ለጌሻ ምስረታ መሰረት መጣሉን ትገልጻለች።
ሊገምች ነገር እንዳንቺ አይነት ሰው ያድጋለን እባክሽ። የስታርባክስ የሚባለው ካምፓኒ ከኦክስፋም ጋር ሆኖ ምናምን ብቻ ኢንቴሌክቹዋል ፓርቲ ኢትዮጵያ ቡና ኢንተሌክቹዋል ፕሮፐርቲ መውሰድ ይፈልጋሉ። ስሙን ሲዳማ፣ የጋጨፌ፣ ሀረር የሚሉትን ወደ እነሱ መውሰድ ይፈልጉ እና ትልቅ ፉከቻ ነው ኢትዮጵያ መንግስት ያለው እና እነዚህን ሰዎች የብሪቲሽ ካምፓኒ ነበር ሲለኛል አብረው ፊልም የሆነ ዶኪመንት ማድረግ ይፈልጋሉ ለቦስተን ኤሲኤ የሚባል ኢቨንት ኢትዮጵያ ሆስት ስለምታደርገው ሆስት ካንትሪ ስለነበረች ቪዲዮ ለዛ እነዚህ ቡናዎች የኢትዮጵያ እንደሆኑና ቪዥዋሊ እንዲታዩ ያንን ታሪክ የሚፈልግ ቪዲዮ ይፈልጋል ዶክመንታሪ ይፈልጋለን አሉ። እኔና ባለቤቴ ተኛርኩሽ ብቻ ሲዳማ፣ የጋጨፌ፣ ሀረር ቡና እንደበት ቦታ ሁሉ ቡናዎች እንዳለ ጠጣን። በየ አይነቱ ዶክመንት እያደረገ በጣም እንጆ እያደረገ አንድ ሞመንት ላይ ትዝ ይለኛል ቆመንና ይህን ነገርሳኝ ያሳብንስ ነው።
የጌሻ ቪሌጅ ምስረታ ታዲያ በአካባቢው ማህበረሰብ ላይ እጅግ አዎንታዊ የሆነ ተጽዕኖ ማምጣቱን ነው ራሄል የምትናገረው። በተለይም ተቀጥሮ መስራትን በአካባቢው ማለማመዳቸው፣ ሴቶች ራሳቸውን እንዲችሉ ማድረጋቸውን ደግሞ ለይታ ታነሳዋለች።
እንግዲህ እኛ የራሳችን ፋርም ነው። የራሳችን ፋርም ሲሆን የራሳችን ፋርም ማኔጀር አለን። እዛ ደግሞ ገበሬዎቹ ኮንትሮል የሚያደርጉ ካቦዎች አሉ። በጣም ሞደርን ሲስተም ነው። እና ደስ የሚልሽ ነገር ምንድን ነው? እዛ አካባቢ የሚሰሩት ቡና ሰርተው አያውቁም። እኛ ግን ስንመጣ ነው መጀመሪያ። እዛ አካባቢ እንደውም ጭራሽ አይሰሩም ነበረ። የሚያስቅሽ ነገር እኛ ስንመጣ መጀመሪያ አካባቢው ሰርቶ ስለማያውቅና ሌላ ሰውም ሰርቶ አያውቅም። ምንድን ነው ስራ? ለራሱ ነው የሚሰራው። ኮርን ነው ብዙ ጊዜ የሚሰሩት። እዛ አካባቢ በጣም ሪሞት ከሆነ የተነሳ የራሳቸውን ህይወት ነው የሚለው። የሚያስቅሽ ነገር ሴቶቹ ናቸው መጀመሪያ የመጡት። ልጃቸውን በጀርባቸው አድርገው እኛ ነርሰሪ ስንሰራ መጀመሪያ ላይ ሴቶቹ መጥተው ይመጡና ሴት ልጆቻቸውን ይዘው ችግኝ ሲሰጡ ብር ያገኛሉ። ብር ሲያገኙ ስሜ በጣም የሚዘንጡ ሴቶች ናቸው። ዘሉ ቂም ያሉ ዛሬ ለበሰችው ነጋት ነው ትንሽ። ከዛ ቤቷ ስትሄድ ባሏን ብር አትጠይቅም፣ ራሷ አለች ዘንጣለች።
ጌሻ ቪሌጅ ከተመሰረተበት ጊዜ አንስቶም እጅግ ከከተማ ርቆ በሚገኝ ቦታ ላይ ጥርጊያ መንገድ እንዲገባ እንዲሁም በቅርቡ ደግሞ ሁለተኛ ደረጃ ትምህርት ቤት እንዲገነባ ማድረግም ችሏል።
ህዝቡ በጣም ስለተቀበለን፣ ቺፎቹ ስለተቀበሉን፣ በሰላምና በፍቅር ስለተቀበሉን እኛ እነሱን ማስተማር ጀመር። እዛ አካባቢ አንዳንድ ጊዜ ኔሴሲቲ የምንላቸው ነገሮች አሉ፣ በጣም ሩቅ ከመሆናቸው የተነሳ እና ደግሞ ፎሬስቱና አካባቢው እና ኤንቫይሮንመንቱን መጠበቅ ትፈልጊያለሽ። በቃ ያጓጓሻል፣ ያሳሳሻል። ጫካ ውስጥ በጣም የሚወዳደቁ እንጨቶች አሉ፣ ግን እኛ ጫካ አነካም ብለና ገባሽ። 30% ወደ ጫካው እንደውም መጀመሪያ ስንገባ 800,000 ዛፍ ነው የተካለው የተቋረጡትን ለመተካት ነው። ለመጀመሪያ ዓመት ነው። ከዛ በኋላ ማለት ተከለ ነው። ለምንድን ነው ይሄ ፎረስት ዲፎረስትሬሽን ያፕን እያደረገ ስለመጣ ያንን ለማቆም ነው። ከዛ አሁን እንግዲህ በባምቡ ነው ማየት የምፈልገው። አካባቢውን በቆንጆ ባምቡ ዲዛይነሮች እናት ሚ ይቆን የባምቡ ቤቶች እንግዲህ ጭቅላት ውስጥ ነው ያለው እንዳለ ቀይረን የምንሰራው የሚቀጥለው ቢልዲንጎች አሉ። ላይብረሪ ለመስራት አስበናል እና ላይብረሪውን በዛ ቢሰራ አስበሻል እንደሚያምር። ካፍቴሪያው እንደዛ ሲሰባ አስበሻል እንደሚያምር። በጣም ነው ያ ስለዚህ ኤክሳይትሎኛል። ለሱን ለማስብ የምነግርሽ ቤት በጣም ሲሰሩ በደንብ ይለፋሉ። እና እኔ አሁን ትቼው የሚሄደው ነገር አንደኛው አሁን እኔ ትምህርት ቤት ሰራሁ ፊውቸር ጀኔሬሽን የሚማርበት ትምህርት ሰራሁ ማለት ለእኔ ትልቅ ነገር ነው።
ራሄል ታዲያ ቡና አምራች የሆነው ጌሻ ቪሌጅ ስኬታማ ሊሆን የቻለው በአካባቢው ባለው ማህበረሰብና የሀገር ሽማግሌዎችም ጭምር ነው ትላለች። ኦማ የሀገር አባት ናቸው።
እዛን ጊዜ ሁሉ ስንጠብቅ ደን ስንጠብቅ መንግስት የሚባል ነገር የለም
ከደን ምጣልቃሸተደሀኪናንጎኮናኮኔ ቦሺ
አሁን ዝንጀሮች በጫካ ውስጥ ዝም ብለው እርስ በርስ ሲደባደቡ የፈለገውን ነገር ቢያደርጉ ምንም ቢያደርጉ ሊከላከል ከሌለ ጥሩ ነው ወይ?
መጣን ግቤንት ከለበ ዳን አለ ነው ከአንደመጡ
እኛ ያው ዝንጀሮችን ደግሞ ጫካ አድርሰን አባረን እንደ ዝንጀሮ ደግሞ ሆነን እኛ ይህንን ደን እንደገና እየበላን እየሰራን ያለ ነው። የወደፊቱን ከኔ በኋላ ብዙ ነገር አለ። አሁን ያሁኑን እስካሁን የተጀመረውን መርቄ ሁሉን አስተካክል እሄዳለሁ። ከአሁን በኋላ ያለውን እኔን መሰል ጓደኞቼና እኔን መሰል ታላቅ ወንድሞቼና እዚህ ውስጥ ያለ ቀበሌ አመራር ምኑ አብረን ተመጋግረን ብዙ ነገር እንሰራለን።
አካባቢ ጥበቃን መሰረት ለማድረግ ታዲያ በቀጣይ ደግሞ ባምቡ ከተሰኘውና ወፈር ካለው ቀርከሀ አካባቢውን ለመለወጥ አላማ እንዳላትም ራሄል ትገልጻለች። ስታጠቃልልም የስኬታቸው ምስጢር በተለይም በአንድ አካባቢ ሲጓዙና ሲሰሩ አካባቢውን ለመቀየር አስበው ብቻ ሳይሆን እነሱም ከአካባቢው ለመማርና ለመቀየር አስበው እንደሚጓዙና ይህም ከማህበረሰቡ ጋር ለመቀራረብ እንደረዳቸው ትገልጻለች። ከአሜሪካ ድምጽ ለተጠናቀረ ዘገባ ኤደን ገረመው ከዋሽንግተን ዲሲ። ብዙ ሰዎች እስር ቤቶችን ወንጀለኞች ጊዜያቸው እስኪያበቃ ድረስ ርቀው የሚቆለፍባቸው ቦታ አድርገው ይወስዷቸዋል። ይሁንና እነዚህ የህግ ታራሚዎች አስፈላጊ የሆነ ተሐድሶና የህይወት ክህሎትን አዳብረው በሰላም ማህበረሰቡን እንዲቀላቀሉ በዩናይትድ ስቴትስ ያለ አንድ ግዛት የሬዲዮ ጣቢያ በመክፈት ለታራሚዎች ለየት ያለ እድል ፈጥሯል። የሼሊ ሽንድለርን ዘገባ ቀጥዬ አቀርብላችኋለሁ። ይህ በኮሎራዶ የሚገኘው የሴቶች ማረሚያ ቤት በእሾሃማ የሽቦ አጥር ተከቧል። ነገር ግን ውስጡ እጅግ ወዳጃዊ ነው። የእስር ቤቱን ኮሪደር አቋርጦ ሲኬድ እንደውም የሬዲዮ ጣቢያ ጭምራለው። ሲንቲያ ጎንዛሌዝ ኢንሳይድ ዘ ዋየር ወይም ከሽቦ አጥሮቹ ውስጥ የተሰኘው ሬዲዮ ላይ የምትሰራ የህግ ታራሚ ናት።
እንኳን ወደ ዋየርስ ነጻ የቅሪ ማዕከል በደህና መጣችሁ። ሲንቲያ ጎንዛሌዝ ነኝ ከዴንቨር ማረሚያ ቤት።
አምበር ፒርስ እና ሳራ ቤሪም አብረዋት የሚሰሩ ታራሚዎች ናቸው። ከሽቦ አጥሮች ውስጥ የተሰኘው የኮሎራዶ ማረሚያ ቤት የሬዲዮ ጣቢያ በዩናይትድ ስቴትስ በአይነቱ የመጀመሪያው ነው። የህግ ታራሚዎች በያሉበት ክፍል ሆኖ መሰናዶን ይሰማሉ። ከእስር ቤት ውጭ ያሉ ሰዎች ደግሞ በስማርት ስልኮቻቸው ላይ ያሉ መተግበሪያዎችን በመጠቀም ማዳመጥ ይችላሉ። ሲንቲያ ጎንዛሌዝ በዚህ መሰናዶ ላይ በሳምንት ለ50 ሰዓት ያህል ታገለግላለች።
ማታ ተኝቼ ነግቶ ስራ እስክሄድ ጓጓለሁ።
የሬዲዮ ቡድኑ ዜናና ሙዚቃ ያዘጋጃል። ከማይክሮፎኑ ጀርባ ወይም ቢሃይንድ ዘ ማይክ በተሰኘው መሰናዶ ደግሞ ከእስር ቤቱ ታራሚዎች ጋር ቃለ መጠየቅ ያደርጋል። በዚህ በዛሬው መሰናዷ ሲንቲያ ጎንዛሌስ በድጋሚ ወደ ሶሲዮቴ ገባችና ሱስ ከልጆቿ ርቃ ለእስር እንድትዳረግ ያደረጋት እናት ጋር ቃለ መጠይቅ እያደረገች ነው። ሲንቲያ እንዲህ ብላ ጠይቃለች። ልጆችሽ በጣም እንዲያውቁትና እንዲረዱት ይቅር እንዲሉሽ የምትፈልጊው ነገር ምንድን ነው?
ከልጆቼ በላይ ሱስን መርጫለሁ። ለመናገር ቢከብድም እውነታው ይሄ ነው። ስለዚህ ይህ ደግሞ ዋጋ ያስከፈላቸው ነው። ይቅር እንዲሉኝ ጸሎቴ ነው።
ሲንቲያ ስለ ጸጸት በግልጽ ማውራቱ ለተናጋሪው ተንፈስ የሚያደርግና የሚያገግምበት መንገድ እንደሆነና ራሷን ጨምሮም አድማጮችም የሚጸጸታቸው ነገር አለ ትላለች።
ጥቃት ፈጽሜ የጎዳው ሰው ነበር እና ቤተሰቦቹን ትቻቸዋለሁ።
ባልደረባዋ ሳራ ቤሪ ወንጀል በአብዛኛው ሰዎች ቅስማቸው ሲሰበር የሚሰሩት ነገር ነው ትላለች። እሷም ራሷ ካለፈ ህይወቷ ለማገገም እየሞከረች እንደሆነና በሬዲዮ መሰናዶ አማካኝነትም ሌሎች ታራሚዎችን እያስተማረች መሆኑን ነው የምትናገረው።
እዚህ የማህበረሰቡ አካል የሚሆኑበትን ቦታ ነው እየፈጠርን ያለ ነው።
ብራያን ኮናሮ የዴንቨር ዩኒቨርሲቲ የፈጠራ መገናኛ ብዙሀን አማካሪ ሲሆን የሬዲዮ መሰናዶ መሪዎቹን እያገዘ ይገኛል። ኮናሮ ሬዲዮ ታራሚዎቹ በዚህ በማረሚያ ቤት ውስጥና በውጭም ግንኙነት እንዲፈጥሩ ረድቷል ይላል።
ዘጠና በመቶ የሚሆኑት በኮሎራዶ ማረሚያ ቤት ያሉ እስረኞች ወደ ማህበረሰቡ ተመላሽ ናቸው። ስለዚህ ተመልሰው ሲሄዱ ስኬታማ በሆነ መልኩ ስርዓቱን እንዲቀላቀሉ ምን እያደረግን ነው?
ይሄ የኮናሮ ጥያቄ ታዲያ ያዘጋጇ አምበር ፒርስም ጥያቄ ነው። ከአስር ዓመት የእስር ጉዞ በኋላ ለመፈታት የቀሯት ሁለት ዓመታት ብቻ ናቸው።
እኔ ከዚህ ስወጣ ምንድን ነው የምሆነው?
አምበር ሌሎች ታራሚዎች ያጋጠማቸውን የተሳካላቸውንና እንዴት እንደተታገሉት በማጋራት ውስጥ እሷም በራስ መተማመኗን እያገኘች እንደሆነ ትናገራለች። አድማጮቻችን ከኛ ጋር ስለነበራችሁ ቆይታ እያመሰገንን የእሁድ ምሽት ሰኔ 19/2014 ዓ.ም መሰናዷችንን እዚህ ላይ ፈጸምን። የደንገረመው መሰናዶን በመምራት ኤልያስ አስማረ በቅንብሩ አብረናችሁ ቆይተናል። በነገው ምሽት በመደበኛ የሬዲዮ ቴሌቪዥን መሰናዷችን እንጠብቃችኋለን። ሰላም ጤና ይስጥልኝ። ደህና ደሩ።